ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የካቲት 9 2015 ዓ.ም ዝግጅታችን ጀመረ። ባለፈው አንድ ወር ውስጥ ብቻ ቢያንስ 50 ሰዎች ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው መንግስት ደግሞ ሸኔ ብሎ በሚገልጸው ቡድን መገደላቸውን በመንግስት የተቋቋመው የሰብአዊ መብቶች ኮሚሽን ትላንት አስታውቋል።
ተፈናቃዮች ላይ በዋነኝነት እነሱን ዕላማ በማድረግ በታጣቂዎች በተፈጸመ ጥቃት ቁጥሩ በትክክል ሙሉ በሙሉ የደረሰውን ጉዳት ይገልጻል ማለታችን አይደለም። ባደረግነው ምርመራ ግን አትሊስት ጊዜያዊ ያገኘነው ቁጥር የሚያሳየው ቢያንስ 50 ሰዎች መገደላቸውን ነው ማለት ነው።
የሰማችኋቸው የኮሚሽኑ ምርመራና ክትትል የስራ ዘርፍ ክልላዊ ኃላፊ የሆኑትን አቶ ኢማዱ አብዱል ፈታን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በደቡብ ክልል ጉራጌ ዞን ወልቂጤ ከተማ ከክልሉ የጸጥታ ኃይሎች በተተኮሰ ጥይት 4 ሰው መገደላቸውንና 17 ሰዎች ደግሞ መቁሰላቸውን ነዋሪዎች ገልጸዋል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉ እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዲህ ወልዴ ነኝ። ባለፈው አንድ ወር ውስጥ ብቻ ቢያንስ 50 የሚሆኑ ሰዎች ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው መንግሥት ደግሞ ሸኔ ብሎ በሚገልጸው ቡድን መገደላቸውን በመንግሥት የተቋቋመው የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት አስታውቋል። በጥር 25 ቀን ከአዲስ አበባ 380 ኪሎ ሜትር ርቀት ላይ በምትገኘው የአኖ ከተማ የተፈጸመው ግድያ በዋናነት ቀድሞውንም ከመኖሪያቸው የተፈናቀሉ ሰዎችን ኢላማ ያደረገ እንደነበር የኮሚሽኑ ሪፖርት አመልክቷል። የሰለባዎችን ቤተሰቦች፣ የዓይን እማኞችና የመንግሥት አካላትን ጠቅሶ የወጣው የኮሚሽኑ ሪፖርት ለጥቃቱ የኦሮሞ ነጻነት ሰራዊት ወይም ሸኔን ተጠያቂ አድርጓል። አድማጮች፣ የዚህን ዘገባ ዝርዝር በመጽሔት ክፍለ ጊዜያችን እናቀርባለን። ከ17 ዓመታት ድርድር በኋላ የአፍሪካ መሪዎች ብዙ ተስፋ የተጣለበትን አህጉራዊ ነጻ የንግድ ቀጠና ለመመስረት ከሦስት ዓመት በፊት ወስነው ነበር። መሪዎቹ አዲስ አበባ ላይ ለዓመታዊ ጉባኤ በሚገናኙበት በዚህ ወቅትም ነጻ የንግድ ቀጠና ስምምነቱን ወደ ተግባር ለመተርጎም እጅግ አዳጋች እንደሆነባቸው ነው። የአፍሪካ ነጻ የንግድ ቀጠና በአፍሪካ ካሉ 55 አገሮች ውስጥ ከኤርትራ በስተቀር 54ቱ ተሳታፊ ናቸው። የስምምነቱን ተግባራዊነት ለማፋጠን መሪዎቹ ከመጪው ቅዳሜ ጀምሮ ለሁለት ቀናት ይመክራሉ። ነጻ የንግድ ቀጠናው ታሪፍን ሙሉ በሙሉ በሚባል ደረጃ በማስወገድ በእንደ አውሮፓውያን አቆጣጠር 2034 በአፍሪካ የውስጥ ንግድን 60 በመቶ ለመጨመር ያለመ ነው። ይህም 1.3 ቢሊዮን ሕዝብ ያላትን አህጉር ድምር የአገር ውስጥ ምርት 3.4 ትሪሊዮን ዶላር ያደርሳል። በአሁኑ ወቅት የአፍሪካ ሀገራት እርስ በርሳቸው የሚገበያዩት ንግድ መጠን 15 በመቶውን ብቻ ነው ተብሏል። ከአውሮፓ ሀገራት ጋር ግን 65 በመቶ የሚሆነውን ንግድ ይፈጽማሉ። የዓለም ባንክ እንደሚለው ውጥኑ ተግባራዊ የሚሆን ከሆነ 50 ሚሊዮን የሚሆኑ አፍሪካውያንን ከድህነት አረንቋ በማውጣት በእንደ አውሮፓን አቆጣጠር 2035 ገቢያቸው በ9 በመቶ እንዲጨምር ያደርጋል። ወደ ተግባር ለመግባት ግን ጋሬጣ ገጥሟቸዋል። የታሪፍ ቅነሳን በተመለከተ ስምምነት ላይ አለመደረስና በኮቪድ-19 ምክንያት ድንበራቸው መዘጋቱ ከችግሮቹ ጥቂቶቹ ናቸው። የቢሮክራሲ ማነቆና የአንዳንድ አገሮች ከልክ ባለፈ ንግዳቸውን አላስነካም ማለት ለታሰበው ነጻ የንግድ ቀጠና ምስረታ እንቅፋት እንደሚሆን ተንታኞች በመናገር ላይ ናቸው ሲል ኤኤፍፒ ዘግቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በሊቢያ ባህር ዳርቻ አንድ ስደተኞችን የያዘ መርከብ ማክሰኞ ዕለት ተገልብጦ 73 ስደተኞች መጥፋታቸው እና ምናልባትም ሳይሞቱ እንዳልቀረ የተባበሩት መንግስታት የስደተኞች መርጃ ድርጅት ዛሬ በትዊተር ገጹ አስታውቋል። የሮይተርስን ዘገባ ስመኝሽ የቆየት አቀርበዋለች።
ወደ አውሮፓ ለመሻገር በጀልባ ተሳፍረው ይጓዙ የነበሩ 80 መንገደኞች በሊቢያ አቅራቢያ ሜዲትራኒያን ባህር ውስጥ ባጋጠማቸው የመገልበጥ አደጋ ቢያንስ 73ቱ መጥፋታቸውንና ምናልባትም ሕይወታቸው አልፎ ሊሆን እንደሚችል ዓለም አቀፉ የስደተኞች ድርጅት IOM አስታውቋል። ከሞት የተረፉ 7 ሰዎች ወደ ባህር ዳርቻው መውጣት የቻሉ ሲሆን ከሊቢያ ዋና ከተማ ትሪፖሊ በስተምስራቅ ከሚገኘው ቃስር አልካየር የተባለ ስፍራ መነሳታቸውንና ወደ አውሮፓ ያቀኑ እንደነበር መናገራቸውን የስደተኛ ተቋሙ ጨምሮ ገልጿል። የቃስር አልካየር ከተማ ማዘጋጃ ቤት ዋና ኃላፊ ሳሌም አዋጅ ስለሆነታው እንዲህ ያስረዳሉ።
المهاجرين غير الشرعيين الذي تم انتشاره من قبل فريق الهلال الاحمر الخمس ونقل السواحل وهذه المنطقه
እነዚህ በቀይ ጨረቃ የባህር ዳርቻ ጠባቂ አባላት የተገኙ ህገወጥ ስደተኞች ናቸው። ይህ አከባቢ ሁሌም በሬሳ የተሞላ በመሆኑ እየተሰቃየን ነው። ጠቅላይ ሚኒስትሩን የቀይ ጨረቃ ድርጅትንና ሌሎች ስደተኞችን የሚዋጉ ሁሉ መፍትሄ እንዲያመጡ እንጠይቃለን። ከዚህ ቀደም በተደጋጋሚ ጥያቄ አቅርበን ለጉዳዩ ትኩረት አልሰጡትም። የብሔራዊው አንድነት መንግስትና የክልሉ ርዕሰ መስተዳድር መፍትሄ እንዲፈልጉ እንጠይቃለን።
ሊቢያ የሚገኘው ቀይ ጨረቃና የአካባቢው ፖሊስ እስካሁን ድረስ የ11 ሰዎች አስክሬን ብቻ ማግኘታቸውን የገለጸው IOM በህይወት የተረፉት 7ቱ በሆስፒታል የህክምና እርዳታ እየተደረገላቸው መሆኑንም አስታውቋል።
በመጀመሪያ ፈጣሪ ነፍሳቸውን በሰላም ያሳርፈው። ትናንትና ወደ 10 ሰዓት አካባቢ ነው የባህር ጉዞ የጀመርነው። ከዚያም ወጀብ በመነሳቱ ሁሉም ሰዎች ሰጥመዋል። በጣም ብዙ ሰዎች ሙተዋል። እግዚአብሔር ነፍሳቸውን ይማር።
ሊቢያ አደገኛ በሆነው የበረሃ መንገድና በሜዲትራኒያን ባህር በማቋረጥ አውሮፓ ለመግባት ለሚፈልጉ ስደተኞች ዋና መነሻ ቦታም ሆኗ ይታወቃል።
በፓናማ 60 ፍልሰተኞችን የያዘ አውቶቡስ ወደ ገደል ተገልብጦ 39ኙ ሲሞቱ 20 የሚሆኑት ደግሞ ጉዳት ደርሶባቸዋል ሲሉ የአገሪቱ የፍልሰተኞች ጉዳይ ባለስልጣናት አስታውቀዋል። በአገሪቱ በፍልሰተኞች ላይ የደረሰ አሰቃቂ አደጋ እንደሆነ ሲገለጽ ባለስልጣናቱ ስለተጎጂዎቹና ሟቾቹ ዜግነት ከመናገር ተቆጥበዋል። ከፍተኛ ጉዳት የደረሰባቸው 20 ፍልሰተኞች ወደ ሆስፒታል መወሰዳቸውን የሮይተርስ ዘገባ አመልክቷል። አውቶቡሱ ኮሎምቢያን ከማዕከላዊ አሜሪካ ጋር በሚያገናኘው ገደልማ መንገድ ላይ ሲጓዝ እንደነበርና ወደ ስደተኞች መጠለያ እያመራ እንደነበር ታውቋል። ባለፈው ዓመት 248,000 የሚሆኑ ፍልሰተኞች በአደገኛው መንገድ ላይ መጓዛቸውንና አብዛኞቹ ቬንዙዌላውያን እንደነበሩ ተገልጿል። የአሜሪካ አዲሱ የፍልሰተኞች ሕግ ጠበቅ በማለቱ አብዛኞቹ ወደ ፓናማ ለመመለስ ተገደዋል። ወደ ቬንዙዌላ ለመመለስ መጓጓዣው ውድ ይሆንባቸዋል ተብሏል። በያዝነው የፈረንጆች ዓመት ብቻ 32,800 ፍልሰተኞች በገደላማው መንገድ ላይ ማለፋቸውን የፓናማ የውጭ ጉዳይ ሚኒስቴር አስታውቋል። በየመን አቋርጠው ወደ አረብ አገራት የሚገቡ ሕፃናትና ሴቶች ቁጥር በከፍተኛ መጠን መጨመሩንና ይህም እጅግ አሳሳቢ መሆኑን ዓለም አቀፉ የፍልሰተኞች ድርጅት IOM አስታውቋል። ከኢትዮጵያ፣ ሶማሊያና ጅቡቲ በመነሳት የሚደረገው እጅግ አስቸጋሪ ጉዞ ወይም ምስራቃዊ የፍልሰት መስመር በመባል በሚታወቀው መንገድ የሚደረገው ፍልሰት ባለፈው ዓመት 64 በመቶ ጭማሪ ማሳየቱን ድርጅቱ አስታውቋል። ከፍተኛ ቁጥር ያላቸው ሴቶች ከነ ልጆቻቸው እንዲሁም ልጆች ብቻቸውን የተሻለ ሕይወት ፍለጋ አደገኛውን ጉዞ እንደሚያደርጉ የIOM ኃላፊ አንቶኒዮ ቪቶሪኖ ለአሶሲየትድ ፕሬስ ዜና ወኪል ተናግረዋል። የአየር ንብረት ለውጥ ለፍልሰቱ መጨመር አስተዋጽኦ ማድረጉን ኃላፊው ጨምረው አስታውቀዋል። ከዚህ በፊት ሴቶችና ሕፃናት አደገኛውን የበረሃ ጉዞ እንደማይሞክሩት የገለጹት ኃላፊው ፍልሰተኞቹ በመንገዳቸው ላይ ለወረበሎች፣ ለሕገ ወጥ አስተላላፊዎች፣ ለአስገድዶ መደፈርና ሁከት እንደሚጋለጡ፣ ወደ የመን ለሚያመሩ 1,000,000 ፍልሰተኞች የሚያስፈልገውን 84 ሚሊዮን ዶላር እርዳታ ለመጠየቅ ናይሮቢ የተገኙት ኃላፊው አንቶኒዮ ቪቶሪኖ ተናግረዋል። በመንገድ ላይ ስለሚገጥማቸው አደጋና በየመን እየተካሄደ ስላለው ጦርነት ፍልሰተኞቹ እንደማያውቁና አንድ ጊዜ መንገድ ላይ ከገቡ ግን IOM መሰረታዊ የጤና አገልግሎት እንደሚሰጥ አንዳንዴም ወደ መጥቶበት አግራት እንደሚመለስ ሐላፊው ጨምረው ገልጸዋል። IOM ባለፈው ዓመት 2700 ፍልሰተኞችን ወደ ኢትዮጵያ መመለሱን የአሶሲየትድ ፕሬስ ዘገባ አመልክቷል። በመጨረሻም አድማጮች የሀገር ውስጥ ተፈናቃዮችን በተመለከተ መፍትሄ ለመሻት የተባበሩት መንግስታት ድርጅት ከፍተኛ አማካሪ ሆነው የሚያገለግሉት ሮበርት ፓይፐር የመጀመሪያው ጉብኝታቸውን በሶማሊያ ትናንት አድርገው ከመንግስት ባለስልጣናትና ከተፈናቃዮች ጋር ተወያይተዋል። አማካሪው ወደ ሶማሊያ ያቀኑት ተፈናቃዮችና አጋር ድርጅቶች ያሉበትን ሁኔታ ለመረዳት እንዲሁም የተባበሩት መንግስታት ድርጅት እየሰጠ ያለው እርዳታ ምን እንደሚመስል ለማየት መሆኑን ተናግረዋል። ሶማሊያ የአገር ውስጥ ተፈናቃዮችን ለመርዳት በተመድ በሚካሄደው ፕሮግራም ከታቀፉት 16 የተመድ አባላት አገራት አንዷ ነች። ፕሮግራሙ ተፈናቃዮች ዘላቂ መፍትሄ እንዲሁም ከለላና እርዳታ የሚያገኙበትን መንገድ የሚሻ ነው ተብሏል። በሶማሊያ ለአስርተ ዓመታት የተካሄደው ግጭትና ሁከት እንዲሁም በቅርቡ የተከሰተው ድርቅ ዜጎቿን ለተፈናቃይነት ዳርጓል። ሮበርት ፓይፐር በሶማሊያ ቆይታቸው ከአገሪቱ ጠቅላይ ሚኒስትር አምዛ አብዲ ባሬ ጋር መንግስታቸው ተፈናቃዮችን ለመርዳት ስላለው ውጥንና የችግሩን ምንጭ ለማድረግ የሚያደርገውን ጥረት በተመለከተ ተወያይተዋል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ እጅግ አድርገን እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ የካቲት 9 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። ባለፈው አንድ ወር ውስጥ ብቻ ቢያንስ 50 የሚሆኑ ሰዎች ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው መንግስት ደግሞ ሸኔ ብሎ በሚገልጸው ቡድን መገደላቸውን በመንግስት የተቋቋመው የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንት አስታውቋል። በጥር 25 ቀን ከአዲስ አበባ 380 ኪሎ ሜትር ርቀት ላይ በምትገኘው የአኖ ከተማ የተፈጸመው ግድያ በዋናነት ቀድሞውንም ከመኖሪያቸው የተፈናቀሉ ሰዎችን ኢላማ ያደረገ እንደነበር የኮሚሽኑ ሪፖርት አመልክቷል። የሰለባዎቹን ቤተሰቦች፣ የአይን እማኞችና የመንግስት አካላትን ጠቅሶ የወጣው የኮሚሽኑ ሪፖርት ለጥቃቱ የኦሮሞ ነጻነት ሰራዊት ወይም ሸኔን ተጠያቂ አድርጓል። የታጣቂ ቡድኑ ቃል አቀባይ ከዚህ ቀደም ለአሜሪካ ድምጽ በዚሁ ጉዳይ ተጠይቀው በሰጡት ቃል በአካባቢው የሚገኝ ማሰልጠኛ ላይ ጥቃት ከማድረስ ውጪ ሰላማዊ ሰዎች ላይ ጥቃት አልሰነዘርንም ሲሉ አስተባብለው ነበር። ሆኖም የአሜሪካ ድምጽ ዘጋቢ ባለፈው ሳምንት ወደ ስፍራው አቅንቶ ያነጋገራቸው ልጆቻቸው የተገደሉባቸው ወላጆች ግድያው የተፈጸመው ሸኔ ብለው በጠሩት ታጣቂዎች መሆኑን ተናግረዋል። ናኮር መልካ ዝርዝር አለው።
በኦሮሚያ ክልል በምስራቅ ወለጋ ዞን ጎቡሰዮ ወረዳ አኖ ከተማ የሀገር ውስጥ ተፈናቃዮችን ኢላማ ያደረገ ጥቃት በጥር 25 2015 ዓ.ም መፈጸሙን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በምርመራ ማረጋገጡን ጠቅሶ ትናንት መግለጫ አውጥቷል። መንግስት ሸኔ በሚላቸውና በህዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀው የኦሮሞ ነጻነት ሰራዊት ባደረሰው ጥቃትም ቢያንስ 50 ሰዎች መሞታቸውን የኮሚሽኑ ምርመራና ክትትል የስራ ዘርፍ ክልላዊ ኃላፊ አቶ ይማዱ አብዱልፈታ ለአሜሪካ ድምጽ ገልጸዋል።
የኢትዮጵያ ሰብአዊ መብቶች ኮሚሽን በተባለው ክስተት ላይ ባደረገው ክትትል በዕለቱ በከተማው ከተለያዩ ቦታዎች ተፈናቅሎ ከተማ ውስጥ ይኖሩ የነበሩ እንዲሁም አንድ የተፈናቃዮች መጠለያ ጣቢያ ውስጥ ይኖሩ የነበሩ ተፈናቃዮች ላይ በዋነኝነት እነሱን ዕላማ በማድረግ በታጣቂዎች በተፈጸመ ጥቃት ቁጥሩ በትክክል ሙሉ በሙሉ የደረሰውን ጉዳት ይገልጻል ማለታችን አይደለም። ባደረግነው ምርመራ ግን አትሊስት ጊዜያዊ ያገኘነው ቁጥር የሚያሳየው ቢያንስ 50 ሰዎች መገደላቸውን ነው ማለት ነው። 50 ሰው ብለን የገለጽናቸው ማናቸው በዋነኝነት ተጠቂ የሆኑት ከተለያዩ አካባቢዎች የተፈናቀሉ ሰዎች፣ የመንግስት ኃላፊነት ላይ ያሉ ሰዎች፣ ሚሊሻዎች፣ አብዛኞቹ እነዚህ ሰዎች ናቸው ማለት ነው። በግድያም በአካል ጉዳትም
በጥቃቱ የህዝብ ንብረቶች መውደማቸውን ኮሚሽኑ በምርመራው ማረጋገጡን አቶ ይማድ ጨምረው ገልጸዋል።
በተመሳሳይ የወደመው ንብረት የሲቪሊያን ንብረቶች ተብሎ ሊገለጹ የሚችሉ በግጭት ውስጥም ጭምር የጥቃት ዓላማ መሆን የለባቸውም ተብሎ በዓለም አቀፍ ህጎችም ጭምር የተቀመጡ ንብረቶች ናቸው ማለት ነው።
የአሜሪካ ድምፅ ጥቃቱ ከተፈጸመ በኋላ በስፍራው ተገኝቶ የተጎጂ ቤተሰቦችን ያነጋገረ ሲሆን ጥቃቱን የፈጸመው ሸኔ ነው ሲሉ ተናግረው ነበር።
እኔ ሶስታቸው ጋር ነው የተኛሁኝ፣ ሴቲቱ ልጅ ጋርና እንዲኛው ሟች ጋር። እኔ ላይ ፊት መጀመሪያ መጣ። ምንድን ነሽ አለኝ። እናት ነኝ በጎንሽ ያለው ምንድን ነው? ልጄ ነው ማለቴን ትቼ አባቴ ነው አልኩኝ። የመደብቅ ያህል አሁን ጨርቁን ግፍፍ አድርጉ፣ እዚሁ ላይ ትኩስ አድርጉ። ጠጉራሙ ናቸው፣ ሸኔዎች ናቸው። እነዛንም እዛው ምኝታቸው ላይ ሂዱ ጠቅጠ አርገው ገደሏቸው። ሌላ ክፍል ሶስት ወንዶች ተገድለዋል። አንዱ የጎረቤት የልጅ ነው፣ አብሮ እነሱ ጋር ተኝቶ ነው። ሁለቱ የኔ ናቸው። ሶስተኛ የፊች የተመታችው ደግሞ ሌላ ክፍል ወስደው እያስጨነቁ ይህን ብር አንጭ፣ ይህን እንዲህ አንጭ፣ ይህን እንዲህ አንጭ እያሉ ገንዘብ ሲያጡ እዛ ላይ ጠሽ አርገው መቷት። ዛሬ አችን ቤናል አዘን ላይ ነው። ሌላ ምናለኝ ምንሰራለሁ? መቼስ ያው ለቅሶ ነው እንጂ የምንተከራለሁ።
የሸማቂ ቡድኑ ዓለም አቀፍ ቃል አቀባይ ኦዳ ተርቢ ከቨርጂኒያ ለቪኦኤ በሰጡት ቃል በአካባቢው ጥቃት መፈጸማቸውን አምነው ጥቃቱን የፈጸምነው ሰላማዊ ሰዎች ላይ ሳይሆን ስልጠና ላይ በነበሩ የአማራ ታጣቂዎች ላይ ነው ሲሉ ገልጸው ነበር። በግጭት ውስጥ በቀጥታ ተሳታፊ ያልሆኑ ሲቪል ሰዎች የጥቃት ኢላማ መደረግ የለባቸውም ያሉት ኃላፊው፣ በዕለቱ የመንግስት ኃይሎችም 8 ወጣቶችን ከህግ አግባብ ውጪ መግደላቸውን በምርመራው ማረጋገጣቸውን አስታውቀዋል።
በታጣቂ ቡድኑ ከተገደሉ ሰዎች በተጨማሪ እኛ ባገኘነው መረጃና ማስረጃ መሰረት የመንግስት የጸጥታ ኃይሎችም ጥቃት ፈጻሚዎቹን ደግፋቸዋል፣ ከነሱ ጋር ተባብራቸዋል በሚል ወደ 8 የሚጠጉ ወጣቶችን በቁጥጥር ስር ካዋሉ በኋላ በህግ በተከለከለ መንገድ ከፍርድ ውጪ ግድያ እንደፈጸሙባቸው ያገኘናቸው መረጃዎች እና ማስረጃዎች ያመላክታሉ ማለት ነው። እኛ እንደ ኢትዮጵያ ሰብአዊ መብቶች ኮሚሽን ኦሮሚያ ውስጥ እየተካሄደ ባለው ግጭት ላይ የረዥም ጊዜ የክትትልና የምርመራ ስራ ነው ስንሰራ የነበረው። በጣም ብዙ ቦታዎች ላይ ግጭቶች ሲከሰቱ በግጭቱ ዋነኛ ተጠቂ እየሆኑ የነበሩ የሲቪል ሰዎች ናቸው። በግጭት ውስጥ በቀጥታ ተሳታፊ እየሆኑ ያሉ የጸጥታ ኃይሎች ተጎጂ አይደሉም ማለታችን አይደለም። ነገር ግን ታጣቂ ቡድኖችም በመንግስት የጸጥታ ኃይሎችም ያንን ተከትለው በሚወስዱት እርምጃ ብዙ ጊዜ ብዙ ሲቪሊየንስ በግጭት ውስጥ በቀጥታ ተሳታፊ ያልሆኑ ሰዎች ንብረቶቻቸው ከፍተኛ አደጋ ላይ ወድቋል ማለት ነው።
በዚህ ዙሪያ ተጠይቀው የነበሩት የጎቡሰዮ ወረዳ አስተዳዳሪ አቶ ባህሮ ላና የመንግስት ኃይሎች ሰላማዊ ሰዎችን ይጠብቃሉ እንጂ በዕለቱም ንጹሐን ሰዎችን አልገደሉም ሲሉ ምላሽ መስጠታቸው ይታወሳል። መንግስት የሰላማዊ ዜጎችን ደህንነት በማስጠበቅ ለችግሩ መፍትሄም መስራት አለበት ያሉትን የኢሰመኮ ምርመራና ክትትል ስራ ዘርፍ ክልላዊ ኃላፊ አቶ ይማዱ ገልጸዋል።
እኛም ከዚህ በፊት እንዳስቀመጥነው መንግስት ይህንን ችግር ሰላማዊ መፍትሄ በማበጀት የዜጎችን ደህንነት በዘላቂነት የማረጋገጥ ስራ መስራት አለበት ብለን እናስባለን። ከዚህ በፊትም ጥሪ አድርገናል። አሁንም በድጋሚ ጥሪ ለማድረግ እንፈልጋለን። ለዚህ ግን በድጋሚ ማለት የምንፈልገው መንግስት ይህንን ግጭት በሰላማዊ መንገድ ለመፍታት ተጨባጭ የሆኑ እርምጃዎችን መውሰድ አለበት የሚል ጥሪ ነው የምናደርገው እኛ።
በዚህ ዙሪያ ከዞኑም ሆነ ክልሉ ኮሚኒኬሽን ጸጥታና አስተዳደር እንዲሁም ከፌዴራል ኮሚኒኬሽን አገልግሎት ሚኒስቴር ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። ለአሜሪካ ድምፅ ናኮር መልካ ከአምቦ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። አሁን ወደ ትንታኔው መጽሔት እንሄድ። በደቡብ ክልል ጉራጌ ዞን ወልቂጤ ከተማ ከክልሉ የጸጥታ ኃይሎች በተተኮሰ ጥይት 4 ሰዎች መገደላቸውንና 17 ሰዎች መቁሰላቸውን ነዋሪዎች ገለጹ። በአካባቢው ለአንድ አመት ያክል የመጠጥ ውሃ በመቋረጡ አቤቱታ ለማሰማት አደባባይ መውጣታቸውን አስተያየታቸውን ለአሜሪካ ድምጽ የሰጡ ነዋሪዎች ተናግረዋል። የወልቂጤ ዩኒቨርሲቲ ስፔሻላይዝድ ሪፈራል ሆስፒታል ቆስለው ወደ ሆስፒታል ከመጡ 16 ሰዎች ውስጥ 2 ወዲያውኑ ሲሞቱ ሁለቱ ከፍ ላለ ህክምና ወደ አዲስ አበባ መላካቸውን ገልጿል። የደቡብ ክልል ፖሊስ ኮሚሽን በከተማው በተፈጠረው የጸጥታ ችግር ሁከት መፈጠሩን ገልጸው የሞቱ ሰዎች 3 መሆናቸውንና 8 መቁሰላቸውን አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው።
ነዋሪዎቹ ወደ አደባባይ የወጡት የሚጠጣው ውሃ በማጣታቸው መሆኑን ይናገራሉ። የወልቂጤ ከተማ ነዋሪው አቶ ሙክሬም መኑር ውሃ ጠማን ያሉ የከተማው ነዋሪዎች አቤቱታቸውን ለማሰማት አደባባይ ሲወጡ ባልጠበቁት መልኩ ለጉዳት ተዳርገዋል ብሏል። ወደ ሰልፈኞቹ በተተኮሰ ጥይትም 4 ሰዎች መገደላቸውና ሌሎች መቁሰላቸውን ተናግሯል።
17 እና ከዛ በላይ ቆስሎ ሆስፒታል የሚገኙ አሉ። አሁን ሟቾች ደግሞ 4 ናቸው። አሁንም በውን ምክንያቱ የማይታወቅ ብዙ አሉ። በየቦታ የተጎዱ አሉ። በጣም እጅግ በጣም ብዙ አሉ።
ሌላው የከተማው ነዋሪ አቶ ቶፊክ ሸምሱ ጥይቱ የተተኮሰው ከደቡብ ክልል ልዩ ኃይል መሆኑን ይገልጻሉ።
ማህበረሰቡ ውሃን የተቸገረው ጀረኪና ይዞ ወጥቶ ነበር። በጣም በሚደብር ሁኔታ ፊት ለፊት ነበር ሲተኩሱ የነበሩት ይመስለኛል። ከክልሉ ጋር ያያያዙት ይመስለኛል የነሱ እንትን። ማህበረሰቡ የነበረው ግን በውሃ ጥም ምክንያት እየተሰቃየ ነው። ከአመት በላይ ሆኗል። ልዩ ኃይሉ ስሜት አይሆኑ ነው ፊት ለፊት ሲተኩስ የነበረው።
ከሟቾቹ ውስጥ 3ቱን እንደሚያውቋቸውም አቶ ፍቅ ተናግሯል።
እስካሁን ያውቋቸው 3 ናቸው። አንዱ አብድነዝ ይባላል፣ አንዱ ጆዋድ ይባላል፣ ሌላው መስኪን ነገር ነው የሚባለው።
የወልቂጤ ዩኒቨርሲቲ ስፔሻላይዝድ ሪፈራል ሆስፒታል ሜዲካል ዲሬክተር ዶክተር ረቢል አሊም በግጭቱ የተጎዱና የቆሰሉ ሰዎች በሆስፒታሉ ሕክምና እንደተደረገላቸውና 2 ሰዎች ደግሞ ወደ ሆስፒታሉ በመጡ በአንድ ሰዓት ውስጥ ህይወታቸው ማለፉን በስልክ ነግረውናል።
እኔ አሁን ሪፈራል ሆስፒታል ነው የሚነግረን። 16 ሰው ነው የመጣው። 2 ሰዎች በመጡ በአንድ ሰዓት ውስጥ ሞተዋል። ከዛ ውጭ 2 ሰዎች እኛ ጋር አገልግሎቱ ማግኘት ስላልቻሉ ወደ አዲስ አበባ አስፈላጊውን ህክምና የመጀመሪያው ህክምና ከተሰጣቸው በኋላ አዲስ አበባ ሄደዋል። ከዛ አሁን 4 ሰዎች አሉ። አንደኛው ኦፕሬሽን ተሰርቶለት ሳብ ላይ ተደርጓል፣ ደህና ነው። ከዛ ውጭ ያለው ወደ ቤታቸው ሄድ።
በአሁኑ ሰዓትም 2ቱ ለከፍተኛ ህክምና ወደ አዲስ አበባ መላካቸውን፣ 4ቱ ደግሞ እዛው ሆስፒታል ውስጥ የታከሙ መሆኑን የገለጹት ዶክተር ረቢል ቀሪዎቹ የህክምና እርዳታ ተደርጎላቸው ወደ ቤታቸው መላካቸውን ተናግሯል። የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ ሰልፉን ሰበብ በማድረግ ህገ ወጥ ድርጊቶች ተፈጽሟል ሲሉ ተናግሯል።
የክልል ጥያቄ በዞኑ ካለው ጋር አያይዞ በሰበብ ውሃ እጥረት አለ ከሚል መነሻ ይህ ምክንያት በማድረግ ሴቶች ጃርካን ይዞ መንገድ እንዲዘጉ አድርገዋል። እነዚህ ሴቶች ዋናው አስፋልት ማለት ከጅማ ወደ አዲስ አበባ፣ ከአዲስ አበባ ወደ ጅማ እና ወደ ምዕራባዊ ቀጠና የሚንቀባቢ የሚንቀሳቀሱ ተሽከርካሪዎችን የመዝጋት እርምጃ ነው የወሰዱ። በየአቅጣጫው ጎማዎችን ማቃጠል፣ መንገድ መዝጋት፣ ተላላፊ መኪናዎች ላይ ጉዳት ማድረስ፣ በየአቅጣጫው ደግሞ በስውር ሆኖ ቶክስ መክፈት፣ እንዲህ አይነት ነገሮች በቀጠናው የተከሰቱ መሆኑን ነው መረጃ የሚያሳየን።
ይህንን ለማስቆም በሚደረግ ሂደት የሰው ህይወት ማለፉን ተናግሯል።
በየትኛው ወገን ነው የሚል ነገር የማይታወቅ ቢሆንም ረብሻው ከፍ ብሎ ነው በቀጠናው። እዚህ 3 ሰዎች ህይወት ያለፈበት፣ የቆሰሉ በቁጥር 78 የሚጠጉ እየቆሰሉበት፣ በድንጋይም በጥይትም የተጎዱበት ሁኔታ ነው ያለው።
የከተማው ነዋሪ አቶ ሙክሬም በበኩላቸው ሰልፉ ከውሃ ችግር ውጪ ፖሊስን አስቆጥቶ የሚያስተኩስ ምንም አይነት የፖለቲካ አጀንዳ የተንጸባረቀበት እንዳልነበረ ተናግሯል። ዛሬ በከተማ ውስጥ ምንም አይነት እንቅስቃሴ አለመኖርም ገልጿል።
ከውሃ ውጪ ከውሃ ተንተናል፣ ውሃ ተደበናል፣ ውሃ በመሀል ብቻ ሲባል የነበረ ውሃ ልማት ሌባ፣ በቃ ከዚህ መስረትን ውጭ ሌላ የተባለ ነገር ምንም አንድም ነገር የለም። ህዝቡ ነው በቃ ሌላው እንዳለ ሆኑ። ህዝቡ በተለያዩ ነገር ያቆደፋ ህዝብ ነው፣ በጣም ጭቆ የተገፋ ህዝብ ነው። ትናንትና ግን የነበረ በውሃ ብቻ ነው። በቃ ውሃ ስጡን፣ ውሃ ተንተናል ነው ያለ። ወዚ ጥያቄው አንድም ያነሳው ነገር የለም። ኢሚዲየትሊ በቃ እነሱ እሺ ቢያንስ አወያዩ፣ ቁጭራቸ አወያዩ፣ የሚመለከቱ አካል አወያየን። እኛ ውሃ ነው ያጣ ነው ችግራችን፣ ውሃ ነው ሌላ ነገር አይደለም ያለ ህዝብ ላይ ነው ቀጥታም ፊት ለፊት መሳሪያ የሚገዙባቸው። እንደው አንደኛው ሲሞት አጠገቡ እናቱ አጠገብ ደው ሞተዋል። ኧረ እኔም ልትምሱን አትምቱልኝ እያለ ሲሉ ቀጥታ እሱን የደፉት ማለት ነው።
የክልሉ ፖሊስ ኮሚሽነር አለማየሁ ማሞ በበኩላቸው አድማው ዛሬ መቀጠሉን፣ የመንግስትና የግል ተቋማትም ዝግ መሆናቸውን፣ በአካባቢው የተለየም የታወጀ አጠቃላይ የሆነ የወታደራዊ እዝ አስተዳደር አለመኖሩን፣ ዳሩ ግን የደህንነትና የጸጥታ ሥራ በጥምር ኮማንድ እዝ እየተመራ መሆኑን አስታውቀዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም።
በተከታይ ወደ ትግራይ እናልፋለን። በትግራይ ክልል የሚንቀሳቀሱ 3 ተቃዋሚ ፓርቲዎች በክልሉ የሚመሰረተውን ጊዜያዊ ክልላዊ መንግስት ከሚያቋቁመው ኮሚቴ ጋር ግንኙነት የለንም ሲሉ አስታወቁ። ሳልሳይ ወያነ ትግራይ፣ ብሔራዊ ባይቶ አባይ ትግራይ ባይቶናና ውድብና ጽነት ትግራይ ዛሬ በጋራ በሰጡት ጋዜጣዊ መግለጫ ከኮሚቴው ጋር ውይይት ለማካሄድ ቀጠሮ እንደነበረና ውይይቱ ላይ ግን ላለመሳተፍ መወሰናቸውን ገልጸዋል። በትላንትናው ዕለት የኮሚቴው ሰብሳቢ ሌተናንት ጀነራል ታደሰ ወረደ በክልሉ የሚዋቀረው ጊዜያዊ መንግስት ሁሉን ያካተተ እንዲሆን እየሰራን ነው ብለው ነበር። ሙልጌታ ጽባ በጉዳዩ ላይ ተከታዩን ዘገባ ልኳል።
ሳልሳይ ወያነ ትግራይ፣ ብሔራዊ ባይቶ አባይ ትግራይ ባይቶናና ውድብና ጽነት ትግራይ ዛሬ በጋራ በሰጡት መግለጫ በትግራይ ክልል ይመሰረታል የተባለው ጊዜያዊ ክልላዊ መንግስት የሚያቋቁመውን ኮሚቴ እንደማይቀበሉት አስታወቁ። ፓርቲዎቹ ከኮሚቴው ጋር ሊወያዩ ቀጠሮ ተይዞ እንደነበረ የተናገሩት የውድብና ጽነት ትግራይ ፓርቲ የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበ፣ ነገር ግን የኮሚቴው አባላት ለመገናኛ ብዙሃን በሰጡት መግለጫ የሚቀየር ነገር እንደሌለ በመናገራቸው ውይይቱ ላይ ከመሳተፍ እንደ ታቀቡ ገልጸዋል።
ሐሳብ ሄብና ከነስተካክሎ ንክእል ነገር ዘየለ ኮይኑ
ሐሳብ ሰጥተን የምናስተካክለው ነገር ከሌለ ወደዛ መሄዳችን ምንድነው ትርጉሙ? ስለ ኮሚቴው ማንነት ገለልተኝነት ጥያቄ ያለን ጠይቀናል። እሱ ሳይመለስልን ህወሓትና ሰራዊቱ አዋቅሮታል፣ እነሱ ይቀጥላሉ፣ የሚመጣ ለውጥ የለም፣ ተቃውሞ ግን ሊቀጥል ይችላል ነው የተባለው። ለውጥ በማናመጣበት ከኮሚቴው ጋር መሰብሰብ ትርጉም አላገኘንበትም ነው ያሉት። ኮሚቴው ለህወሓት የሚያደላ ነው ብለው እንደሚያምኑ የገለጹት ዶክተር ደጀን መዝገበ በዚህ ኮሚቴ የሚዋቀር ጊዜያዊ ክልላዊ መንግስት ለውጥ ሊያመጣ እንደማይችል ግምታቸው አስቀምጠዋል። በክልሉ ጊዜያዊ መንግስት የሚያቋቁመው ኮሚቴ ሰብሳቢ ሌተናል ጀነራል ታደሰ ወረደ ጊዜያዊ መንግስቱ አካታችና ዴሞክራሲያዊ እንዲሆን ትኩረት አድርገው እየሰሩ መሆኑን ትናንት በሰጡት መግለጫ መናገራቸው ይታወሳል። የሳልሳይ ወያነ ትግራይ የህዝብ ግንኙነት ኃላፊ አቶ ክንፈ ሐዱሽ በበኩላቸው ኮሚቴው የተደራጀበት መንገድ ግልጽ አለመሆኑ ጠቅሰው ለአንድ አካል የሚወግን ነው ብለን ስለምናምን ከኮሚቴው ጋር ግንኙነት የለንም ብለዋል።
እዚ ኮሚቴ እዚ ሓፋ ይኮነ ንሓደ ፖለቲካዊ ሓይሊ ጸግዕ ዘሎ
ይህ ኮሚቴ አቃፊ አይደለም፣ ለአንድ የፖለቲካ ኃይል ውግንና ያለው ነው። የተመሰረተበት መንገድም ግልጽ አይደለም። በተለያየ መንገድ እንደምንሰማው መንግስት ነው የመሰረተው ይላሉ። ከጥቅምት 23 2015 ዓ ም በኋላ እነሱ አለ ብለው ይዘውት የነበረ መንግስት አፍርሰውታል። ህልውና የለውም። ህልውና የሌለው አካል ኮሚቴ ይሁን ሌላ ነገር ሊያዋቅር አይችልም። ለራሱ ህልውና የሌለው መንግስት የሽግግር መንግስት ማቋቋም የሚችል ኮሚቴ ሊመሰረት አይችልም። ይህ ትክክል አይደለም። የተዋቀረበት መንገድም ትክክል አይደለም። ይዘቱ ሲታይም አቃፊ አይደለም። ስለዚህ እኛ እንደ ፓርቲዎች ከዚህ ኮሚቴ ጋር ግንኙነት የለንም ነው ያሉት። የብሔራዊ ባይቶ አባይ ትግራይ ባይቶና ምክትል ሊቀመንበር አቶ ክንፈ ገብረ ዮሐንስ በበኩላቸው
ቀድሞ ክመጽ ዝኖሮ ንሁሉ ዝጠቅም ሁሉ ዝተወከለሉ መንግስት ትግራይ
አስቀድሞ መምጣት የነበረበት ለሁሉም የሚጠቅም ሁሉም የተወከለበት መንግስት በትግራይ በማምጣት የህዝብ ጥያቄ እንዲመለስ ማድረግ ነበረ። ይህ አልተደረገም። እነሱ የሄዱበት አካሄድ ከታየ ደግሞ ጠላት ከመሬታችን አልወጣም፣ የተፈናቀለው ህዝባችንም እየተሰቃየ ነው። የመንግስት ሰራተኛ ደሞዝ አላገኘም። ትምህርት አልተጀመረም። ሰው በልቶ እያደረ አይደለም። በቂ እርዳታ ወደ ሁሉም አልተዳረሰም። በማን ምክንያት ካልን በዚህ ኃይልና በዚህ ቡድን ምክንያት። ከዚህ በተለመደ አካሄድ የሚሄድ ቡድን ጋር እኛ ምንም አይነት ግንኙነት የለንም። የትግራይ ህዝብ ስቃይና መከራ የሚያራዝሙ ኮሚቴዎች ናቸው። የአንድ ቡድንም አገልጋይ ናቸው ነው ያሉት። ፓርቲዎቹ አማራጭ ያሉትን የጊዜያዊ መንግስት ምስረታ ሂደት በቅርብ ቀን ይፋ እንደሚያደርጉ ገልጸዋል። ጀነራል ታደሰ በትናንቱ መግለጫቸው የሚመሰረተው ጊዜያዊ መንግስት የትግራይ ህዝብ ፍላጎት መሰረት ያደረገ እንደሚሆን ተናግረው ነበር። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ወደ ተከታዩ ዘገባ ስናልፍ በትግራይ የተፈጸሙ የሰብአዊ መብት ጥሰቶችን የማጣራት ስራው እንደሚቀጥል የአፍሪካ ሰብአዊና ህዝቦች መብት ኮሚሽን አስታወቀ። የኮሚሽኑ ሊቀመንበር ሬሚንጎይ ሉምቡ ዛሬ ለጋዜጠኞች በሰጡት መግለጫ ምርመራው እየተጠናቀቀ እንደሚገኝ ገልጸዋል። ሊቀመንበሩ ይህን ያሉት የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ኮሚሽኑ በተናጠል የሚያደርገውን ምርመራ ማቆም አለበት ማለታቸውን በመጥቀስ ለተነሳላቸው ጥያቄ በሰጡት ምላሽ ነው። ኬኔዲ አባተ ተከታትሎታል።
የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን የሰሜን ኢትዮጵያው ጦርነት ከተቀሰቀሰ ከሰባት ወራት በኋላ ነበር ከጦርነቱ ጋር በተያያዘ በትግራይ ክልል የተፈጠሩ የሰብአዊ መብት ጥሰቶችን የሚያጣራ ኮሚሽን ያቋቋመው። ጦርነቱ ከትግራይ ክልል አልፎ ወደ አማራና አፋር ክልሎችም ከመስፋፋቱ በፊት የተቋቋመው አጣሪ ኮሚሽኑ የሰብአዊ መብት ጥሰቶችን የማጣራት ስራውን አሁንም ድረስ በማከናወን ላይ ይገኛል። ሆኖም ኮሚሽኑ ከተቋቋመበት ጊዜ ጀምሮ መቋቋም አልነበረበትም በሚል ተቃውሞን ሲገልጽ የቆየ የኢትዮጵያ መንግስት አሁንም በኮሚሽኑ የማጣራት ስራ ላይ ያለው ተቃውሞ እንደቀጠለ ነው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ትናንት በ42ኛው የአፍሪካ ህብረት አስፈጻሚዎች ምክር ቤት ስብሰባ መክፈቻ ላይ ባደረጉት ንግግር በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን በሀገሪቱ ካሉ ተቋማት ጋር በጣምራ እናጣራ በማለት የኢትዮጵያ መንግስት ለአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን ጥሪ አቅርቦ እንደነበር አስታውሰዋል። ይሁን እንጂ ይህን ጥሪ ችላ በማለት ኮሚሽኑ የራሱን አጣሪ ቡድን በተናጠል ማቋቋሙን የተቹት አቶ ደመቀ ኮሚሽኑ አሁን ያካሄደ ያለውን በተናጠል የማጣራት ስራ እንዲያቆምም ጠይቀዋል።
Ethiopia regrets the establishment of the Inquiry Commission. The African Commission must not undermine
ኢትዮጵያ በአጣሪ ኮሚሽኑ መቋቋም አዝናለች። የአፍሪካ ኮሚሽን በአፍሪካ ህብረት የተመረውን የሰላም ሂደት የሰላም ስምምነትና ሙሉ አፈጻጸሙን ማደናቀፍ የለበትም። ኮሚሽኑ ተግባራቱን ለመፈጸም ከአባል ሀገራቱ ጋር በመርህ ላይ የተመሰረተ ግንኙነት ሊኖረው ይገባል። በሂደት ላይ ያለውን ሀገራዊ ጥረት ከግምት ሳያስገባ በተናጠል ምርመራ ማድረጉን ማቆም አለበት።
It must stop to undertake a unilateral investigation.
አቶ ደመቀ ይህን ይበሉ እንጂ የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን የጀመረውን የማጣራት ስራ እንደሚቀጥልበት አስታውቋል። የኮሚሽኑ ሊቀመንበር ሬሚ ንጎይሉምቡ ዛሬ የካቲት 9 ለጋዜጠኞች በሰጡት መግለጫ ላይ የአቶ ደመቀ ንግግር በተመለከተ ለተነሳላቸው ጥያቄ ምላሽ ሲሰጡ የኢትዮጵያ ሰብአዊ መብቶች ኮሚሽን ከተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ጋር በጋራ የራሱን ምርመራ እንዳደረገ ጠቅሰው እኛ ሶስተኛ አካል ሆነን መደመር አንችልም ብለዋል። በመሆኑም የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን ያቋቋመው አጣሪ ቡድን ስራውን እንደሚቀጥል ገልጸዋል።
We have our own mandate. We have our own work. And one day maybe
የራሳችን የሆነ ስልጣን አለን። የራሳችን ስራ አለን። ከዚህ በፊት ከተደረገው ማጣራት ጋር የኛም ተጨምሮበት ምናልባት አንድ ቀን በትግራይ ስለሆነው ነገር እውነቱን ታውቁ ይሆናል። የተሳሳተ ምክረ ሐሳብ ማቅረብ አንፈልግም። ስለዚህ የሚኒስትሩ ንግግር ልክ እንደ ተባበሩት መንግስታት ሁሉ የራሳችንን የምርመራ ስራ ከማድረግ አያግደንም። ተመድ ዓለም አቀፍ ያለውን አጣሪ ኮሚሽን እንዳቋቋመ ታውቃላችሁ። የማጣራቱ ስራ በሂደት ላይ ነው። ከኢትዮጵያ መንግስት ጋር መተባበር እንዳለብን አንዘነጋም። አንድ ቀን ግን እውነቱን እንረዳለን። እኛ ስራችንን እየሰራን ነው። ሪፖርቱ ሲዘጋጅ ለህዝብ ይፋ እናደርጋለን።
አጣሪ ኮሚሽኑ ያደረገ ያለውን የማጣራት ስራ በማገባደድ ላይ እንደሚገኝም የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን ሊቀመንበር ሬሚን ጎይሉምቡ ተናግረዋል። አቶ ደመቀ መኮንን በአትላንቱ ንግግራቸው የአፍሪካ ሰብአዊና ህዝቦች መብት ኮሚሽን ያቋቋመው አጣሪ ቡድን ስራውን እንዲያቆም ከመጠየቅ በተጨማሪ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ያቋቋመውና በቅርቡ የስራ ጊዜው ለአንድ አመት የተራዘመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽንም እንዲሁ የስራው ሙሉ እንዲቋረጥ የሚጠይቅ የውሳኔ ሐሳብ በኢትዮጵያ መንግስት መዘጋጀቱን ተናግረዋል። ይህ የውሳኔ ሐሳብ በመጪው የምክር ቤቱ ስብሰባ ላይ እንደሚቀርብም ነው የገለጹት። በፌደራል መንግስትና በህዋት መካከል ባለፈው ጥቅምት ወር የሰላም ስምምነት ከተደረሰ በኋላ በሁለቱ አካላት መካከል ያለው መተማመን እያደር እየጨመረ ቢመጣም የኢትዮጵያ መንግስት በተባበሩት መንግስታት የሰብአዊ መብቶች ምክር ቤትና በአፍሪካ የተቋቋሙ ሁለት የሰብአዊ መብት አጣሪ ኮሚሽኖች የጀመሩትን የማጣራት ስራ እንዲያቆሙ ያቀረበውን ጥያቄ በተመለከተ ግን ከህዋት ወገን እስካሁን የተሰጠ አስተያየት የለም። በተመድ የሰብአዊ መብቶች ምክር ቤት ታሳስ 2014 ዓ.ም ላይ የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ባለፈው መስከረም ወር ላይ ባወጣው ሪፖርት በጦርነቱ ወቅት በሰብአዊነት ላይ የተፈጸሙ ወንጀሎችና የጦር ወንጀል ሊሆኑ የሚችሉ በርካታ የሰብአዊ መብት ጥሰቶች መፈጸማቸውን ገልጾ ለአብዛኛው የሰብአዊ መብት ጥሰቶች የኢትዮጵያ መንግስትን ተጠያቂ ማድረጉ ይታወቃል። ይሁን እንጂ የኢትዮጵያ መንግስት ሪፖርቱን ሙሉ በሙሉ እንደማይቀበል ሲገልጽ፣ ህወሓት በበኩሉ ከጥቂት ነጥቦች ውጪ በአብዛኛው ሪፖርቱን እንደሚቀበል መግለጹ የሚታወስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የኬንያ ደህንነት ኃይሎች ከሰሜን ስምጥ ሸለቆ አካባቢ ሽፍቶችን የማጽዳት ዘመቻ የጀመሩ ሲሆን ህገወጥ መሳሪያዎችንም ይዘዋል። ተቺዎች ግን በፖሊስ ተደግፎ የሚመራው የሰራዊቱ ዘመቻ ላልተገባ የሰብአዊ ጥቃት ሊያጋልጥ ይችላል ይላሉ፣ ስጋታቸውንም እየገለጹ ነው። መሐመድ ዩሱፍ ከናይሮቢ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል።
በሰራዊቱ የሚደገፈው የኬንያ ፖሊስ በስምጥ ሸለቆ አካባቢ ማህበረሰቡንና የጸጥታ ኃይሎችን የሚያጠቁትንና የሰዎችን ከብቶች የሚሰርቁትን ሽፍቶችን ለመደምሰስ ዘመቻዎችን እያካሄደ ነው። የኬንያ ፕሬዝደንት ዊሊያም ሩቶ በኬኑክ ግዛት ቱርካና ወረዳ ውስጥ በተካሄደባቸው የደፈጣ ጥቃት 3 ፖሊሶች ከተገደሉና ሌሎች 8 ሰዎች ከቆሰሉ በኋላ የዘመቻውን ትዕዛዝ አስተላልፈዋል። ሽፍቶቹ በሰሜን የአገሪቱ ክፍል የሚገኙ ማህበረሰቦችን ለአስርት ዓመታት ሲያጠቁ የቆዩና ከብቶችንም የዘረፉ ሲሆን ለብዙዎቹ ግጭቶችም ተጠያቂዎች ሆነዋል። የኬንያ ፖሊስ ኃላፊ ጃፌት ኩሜ ባለፈው ማክሰኞ የቱርካና ወረዳ ከጎበኙ በኋላ የማህበረሰቡ አባላት እርስ በርሳቸው መጠቃቃትን እንዲያቆሙ አሳስበዋል።
People of this region have no option. They must learn to coexist.
በዚህ ግዛት ውስጥ የሚኖሩ ሰዎች ምንም ምርጫ የላቸውም። አብረው መኖርን መማር አለባቸው። ይህ አንዱ ማህበረሰብ ሌላኛውን የማጥቃት ልማድ እንዲቀጥል ሊፈቅድለት አይገባም። ይህን የማቆም አቅሙም ሆነ ፈቃደኝነቱ አለን።
የደህንነትና ስትራቴጂክ ጥናት ማዕከል ኃላፊ የሆኑት አህመድ መሐመድ የሽፍቶቹ ፍላጎት ከብቶችን መዝረፍ ነው ይላሉ።
They cannot face any formidable force, whether it is police or military. In fact, right now,
ፖሊስም ይሁን መደበኛ ጦር ምንም አይነት ብርቱ ኃይል ሊገጥማቸው አይችልም። አሁን ጠፍተዋል። ግን የቴዱ ወደ ከተማ በማቅናታቸው አሁን ብዙም አያስጨንቁም። በዚህ ለተወሰነ ጊዜ ብቻ አንጥቆይና ዙሪያ ገባውን ትፈትሻለህ። መሳሪያ ያለበትን ለማወቅ ትጥራለህ። ሰዎችን በኃይል ብታስገድድም ከዚያ አታገኛቸው። እነርሱ ወደ ከተማ ተመልሰው መደበኛ ስራቸውን ቀጥለዋል።
መንግስት ሽፍቶቹ እጃቸውን እንዲሰጡና መሳሪያዎቻቸውን እንዲያስረክቡ 3 ቀን ሰጥቷል። ባለፈው ሳምንት ተጠርጣሪዎቹ ሽፍቶች በቱርካና ወረዳ ውስጥ መንገደኞችን ያጓጉዝ በነበረ ተሽከርካሪዎች ላይ ጥይት በማርከፍከፍ አንድ ተማሪን ጨምሮ 3 ሰዎችን ገድለዋል። በደቡብ ፖኮት የህዝብ እንደራሴ የሆኑት ዴቪድ ፖኮሲንግ በማህበረሰባቸውና በቱርካና ጎሳዎች መካከል ስለተፈጠረው የአሁኑ ውጥረት ምክንያቱ ድርቅ መሆኑን ይናገራሉ።
There's no order of grazing or let's say drinking water.
የግጦሽ ወይንም የመጠጥ ውሃ አጠቃቀም አስመልክቶ የተቀመጠ ስርዓት የለም። ስለዚህ ፖኮቶች ራሳቸውን ወደ ወንዙ ሊያስጠጉ ይችላል። ምናልባት ይሄ ወንዝ ደግሞ በቱርካና አስተዳደር ስር የሚካለል ከሆነ ቱርካናዎች ስጋት ይገባቸዋል፣ ወይም ወደኛ መሬት እየመጡ ነው ብለው ይሰጋሉ። እነዚህም በተቃራኒው ያስባሉ። ብዙ ግጭቶች የሚኖሩት በዚህ ምክንያት ነው። አሁን በአካባቢው ለግጦሽ ሳር ያለው ፉክክር እጅግ በጣም ከፍተኛ ነው።
በግጦሽና በእንስሳት በሚጠጡት ውሃ ላይ የተነሳው ግጭት በአካባቢው ውጥረት እንዲጨምር ያደረገ ሲሆን የሲቪልና የመንግስት እንቅስቃሴዎችን እንዲገቱ አድርጓል። ኬንያ አሁን በአካባቢው በድርቅ ከተጎዱ አገሮች መካከል አንዷ ናት። ድርቁ ባሪንጎ፣ ሊኪፒያ፣ ሳምቡሩ፣ ምዕራብ ፖኮትና ቱርካናን ጨምሮ 23 ወረዳዎች ላይ ተጽዕኖ አሳድረዋል። መሐመድ መንግስት የከብቶቹን ስርቆት ለማስቆም ለተጎዱ አካባቢዎች ተጨማሪ ሀብቶችንና ልማቶችን ማከናወን ይኖርበታል ይላሉ።
Those communities have lost a lot of animals.
እነዚህ ማህበረሰቦች በርካታ ከብቶችን አጥተዋል። ቁጥራቸው እጅግ በጣም ቀንሶባቸዋል። ስለዚህ ሌሎች ብዙ ከብቶችን የሚነዱትን በተመለከተ እነሱም ወደ መዝረፍ መሄዳቸው እርግጥ ነው። ድርቅና የአየር ንብረት ለውጡ ትልቅ ተጽዕኖ አሳድረዋል። ስለዚህ በወደፊቱ እቅድ ውስጥ መካተት ይኖርበታል የምንለው ለዚህ ነው። መንግስት ስለ ልማት ማሰብ አለበት። ህይወትን ከከብት እርባታ ውጪ በማሰብ ሰዎች ዘላቂ ህይወት እንዲኖራቸው የሚረዱ ሌሎች አማራጮችን ሁሉ ማሰብ ይኖርብናል።
ፖኮሲንግ ጸጥታ የማስከበሩ ዘመቻ ለሰዎቹ ከጥሩ ጎኑ ይልቅ ብዙዎቹን ችግሮች ሊያስከትል ይችላል የሚል ስጋት አላቸው።
Out of 16 divisions in West Bogot, 3 are in distress.
በምዕራብ ፖኮት ከሚገኙ 16 ክፍለ ግዛቶች 3ቱ በጭንቅ ውስጥ ናቸው። አንዳንድ ጊዜ ዘመቻዎችን ስትጀምር ሁሉን ሰው ወንጀለኛ ልታደርግ ትችላለህ። ያለፈው ወቅት ሁሉንም ማህበረሰብ ወንጀለኛ ያደረገ ነው። ስጋት ያ ነው። ባለፈው አስገድዶ መድፈር ነበረ። የረሃብ አደጋም ነበረ። መንገዶችም ተዘግተዋል። ከጥቂት ወራት በፊት ቲዮቲ ውስጥ መንገዶችና 16 ትምህርት ቤቶች ተዘግተው ብዙ ሰዎች ለሞት ተቃርበው ነበረ።
ዘመቻው የተዘረፉ ከብቶችን ማስመለስ፣ ትላልቅ ጎዳናዎችን መጠበቅና ሰዎችና ሸቀጦች በነጻ እንዲንቀሳቀሱ ማስቻል ነው።
ወደ ምዕራብ አፍሪካ ስንሻገር ደግሞ ካሜሩንን እናገኛለን። የካሜሩን ወታደራዊ ኃይል በአማጺነት ጠርጥሮ በቁጥጥር ስር አውሏቸው የነበሩ 30 ወጣቶችን ለቋል። ጦሩ እርምጃውን የወሰደው የታሳሪዎቹን ወላጆች ጨምሮ በመቶዎች የተቆጠሩ ሴቶች የተቃውሞ ሰልፍ ማድረጋቸውን ተከትሎ ነው። ከደቡብ ምዕራቧ የኢኮና ከተማ የመጡት እነዚህ ሴቶች በክልሉ የመብት ጥሰት ተፈጽሟል ሲሉ የካሜሩንን የጦር ሰራዊት የከሰሱ ሲሆን ጦሩ ውንጀላውን አስተባብሏል። ሞኪ ኤድዊን ኪንዴዛ ከያውንዴ ካሜሩን ያጠናቀረውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
የካሜሩን ጦር ሰራዊት አብዛኞቹ ተማሪዎች የሆኑባቸውን 30 ወጣት ወንዶች ከለቀቀ በኋላ በመቶዎች የሚቆጠሩ ሴቶች ትላንት ረቡዕ በቡያ ጎዳናዎች ደስታቸውን ሲገልጹ ከማህበራዊ ሚዲያ ላይ የወጣ የቪዲዮ ምስል ያሳያል። እንደ ጦር ሰራዊቱም ገለጣ ወጣቶቹ የተያዙት ተገንጣይ ተዋጊዎች ተደብቀው ከነበሩባት ደቡብ ምዕራባዊቱ የኢኮና ከተማ ከሳምንት በፊት በተደረገ ወታደራዊ አሳ ወቅት ነው። ሴቶቹ ተቃውሟቸውን ያሰሙት እስር ላይ የሚገኙትን ወጣቶች የቤተሰብ አባላት እንዳይጎበኙ ከከለከለና ምግብ ይዘውላቸው የመጡትን ደግሞ ካባረረ በኋላ ነው። ለአሜሪካ ድምፅ አስተያየቷን ያደረሰችው የ33 ዓመቷ አካ ጁዲት እንደገለጸችው የመብት ጥሰቶቹ ከቀጠሉ ሴቶቹ አሁንም ተመልሰው ለተቃውሞ አደባባይ ይወጣሉ።
Although they have released our children who were arrested unjustly and unjustifiable, we will continue fighting for our rights.
በግፍና ያለ ምክንያት የታሰሩት ልጆቻችን ከእስር ቢፈቱም መብታችን እንዲከበር መታገላችንን ግን እንቀጥላለን። የጦር ሰራዊቱ ማዋከቡን፣ መብታችንን መጣሱንና መደብደቡን ከቀጠለም ተመልሰን መምጣታችን አይቀሬ ነው። በዚህ ቀውስ ሳቢያ ብዙ ተንገላተናል። ሰላም እንሻለን።
ለአንድ ቀን በተካሄደው የጎዳና ላይ ተቃውሞ ባለሥልጣናት፣ የሃይማኖት አባቶችና የማኅበረሰብ መሪዎች ሴቶቹ ወደ የቤታቸው እንዲመለሱ ሲማጸኑ ተስተውለዋል። ሆኖም ወጣቶቹ በተከታዩ ቀን እስኪፈቱ ድረስ ተቃውሟቸውን ለማቆም ፍቃደኛ አልነበሩም። ማዋከብ፣ አስፈራርቶ ገንዘብ መቀበል፣ በዘፈቀደ እስርና ማሰቃየትን ጨምሮ ኢኮና ውስጥ በጦር ሰራዊቱ የሚፈጸሙ ጥቃቶች ተንሰራፍተዋል ሲሉም ሴቶቹ ይናገራሉ። አስቴር ንጆሞ ኦማም ቡያ የሚገኘው ሪች አውት ካሜሮን የተባለው የረድኤት ቡድን ዲሬክተር ናቸው። በመልእክት መላላኪያ መተግበሪያ አማካኝነት ከቡያ ባስተላለፉት አስተያየት የ20 ዓመቷ የኢኮና ነዋሪ ፊሊክስ ኦቢኒ በወታደሮች መገደሏን ተከትሎ ሴቶቹ መቆጣታቸውን ይናገራሉ።
ከኢኮና የመጡት ሴቶች በሰላማዊ መንገድ ነው ተቃውሟቸውን ያሰሙት። ይሁን እንጂ የዚህን ግጭት ብርቱ ጫና ለመሸከም መገደዳቸው አስቆጥቷቸዋል። ልጆቻቸውንና ባሎቻቸውን ለመቅበር የተገደዱ ቀውሱ ያስከተለው መከራ ገፈት ቀማሾች እነርሱ ናቸው።
የአካባቢ ባለሥልጣናትና የካሜሩን ወታደሮች የኦቢኒን ግድያና ሌሎች የመብት ጥሰቶችን፣ የትላንቱን የተቃውሞ ሰልፍ አሊያም ከስር የተለቀቁትን ወጣቶች አስመልክቶ አስተያየት ከመስጠት ተቆጥበዋል። የካሜሩን ጦር ሰራዊት ተገንጣዮችን በመዋጋት ላይ ያሉ ወታደሮቹ በአካባቢው ሕዝብ ላይ ይፈጽማሉ የሚባለውን ግፍ ቢያስተባብልም በአንዳንድ አጋጣሚዎች ግን በደል ፈጽሞ አገኘኋቸው ያላቸውን ሕግ ፊት አቅርቦ ያውቃል። ወታደሮቹ ለሲቪሎች ጥበቃ እንደሚያደርጉ የሚናገረው የካሜሩን መንግስት ማህበረሰባቸው ውስጥ ተደብቀው የሚያገኟቸውን ተጠርጣሪ ተገንጣዮች እንዲጠቁሙት እንደሚጠይቅም አመልክቷል። የካሜሩን ጦር ሰራዊት እንደ አውሮፓውያን የዘመን አቆጣጠር ከ2017 ዓ.ም አንስቶ ከሚበዛው ፈረንሳይኛ ተናጋሪ ከሆነው የአገሪቱ ክፍል ራሳቸውን ነጥለው ነፃ እንግሊዝኛ ተናጋሪ አገር ለመመስረት ከሚንቀሳቀሱት ተገንጣዮች ጋር ሲዋጋ ቆይቷል። በሌላ በኩል የመብት ተሟጋቾች አስገድዶ የመድፈር፣ ወሲባዊ ጥቃት፣ ማሰቃየት፣ አፈናና ግድያን ጨምሮ ሰላማዊ ሰዎች ላይ በደል ይፈጽማሉ ሲሉ ጦር ሰራዊቱንና አማጽያኑን በእኩል ይወነጅላሉ። ለስድስት ዓመታት በዘለቀው በዚህ ግጭት ቢያንስ 3500 ሰዎች መገደላቸውንና ከ750,000 በላይ ዜጎች መፈናቀላቸውን የገለጸው የተባበሩት መንግስታት ድርጅት ከነኚህም አብዛኞቹ ሴቶችና ሕፃናት መሆናቸውን አመልክቷል።
እየደመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት የአማርኛ አገልግሎት ስርጭታችንን ነው። የመጀመሪያውን አጋማሽ አጠናቀናለሁ። ቀጥሎ የምናልፈው የሁለተኛው አጋማሽ የመጀመሪያ ቅንብራችን የተፈጥሮ ሳይንስና አካባቢ ጥበቃ ነው። ስለ አየር ሁኔታ ትክክለኛ የሆነ የቅድመ ማስጠንቀቂያ ስርዓት ባለመኖሩ የአፍሪካ ሀገራትን ለከፋ ድርቅ፣ የጎርፍ መጥለቅለቅና ለአውሎ ንፋስ አደጋዎች እያጋለጣቸው እንደሆነ ተገለጸ። በአዲስ አበባ በተካሄደ 18ኛው የዓለም ሜትሮሎጂ ድርጅት ጉባኤ ላይ የተገኙት የዓለም ሜትሮሎጂ ድርጅት ዋና ጸሐፊ ፔትሪ ታላስ ግማሽ የሚሆኑት የድርጅቱ አባል ሀገራት ትክክለኛ የሆነ የቅድመ ማስጠንቀቂያ ስርዓት እንደሌላቸው ተናግረዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ዳይሬክተር ጀነራል ፈጠነ ተሾመ በበኩላቸው የሜትሮሎጂ ጉባኤው በአየር ሁኔታ ቅድመ ማስጠንቀቂያ ተደራሽ ነት ላይ ትኩረት ማድረጉን ገልጸዋል። የታዳጊ ሀገራትን የአየር ትንበያ ስርዓት ለመመዘንና በቴክኖሎጂ ለማገዝም የዓለም ሜትሮሎጂ ድርጅት ለታዳጊ ሀገራት የ1.5 ቢሊዮን ዶላር በጀት ማጽደቁን ገልጸዋል። የኢትዮጵያ የውሃ ኢነርጂ ሚኒስትር ዶክተር ሀብታሙ ይተፋ ደግሞ በኢትዮጵያና በአጎራባች ሀገራት ለአምስት ተከታታይ ወቅቶች ባጋጠመ ድርቅ ምክንያት በሚሊዮን የሚቆጠሩ የቤት እንስሳት ማለቃቸውን ገልጸዋል። ገብረ ሚካኤል ገብረ መድህን ተከታትሎታል።
ባለፈው መጋቢት ወር ላይ የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ባወጣው ሪፖርት የአፍሪካ ቀንድ አካባቢ ከሁለት ትውልዶች በኋላ በእጅጉ የከፋ ድርቅ ተጋርጦበታል ይላል። በዚህ ምክንያት በቀጣናው 24 ሚሊዮን ህዝብ ለውሃ እጥረት መጋለጡንና በኢትዮጵያ፣ በሶማሊያና በኬንያ ከሁለት ሚሊዮን በላይ ህፃናት ለአስከፊ ረሃብ መዳረጋቸውን ሪፖርቱ ያመለክታል። እንዲህ አይነት ችግር እያጋጠመ ያለው የአፍሪካ ሀገራት የአየር ሁኔታ ተጽዕኖን የሚከታተሉበት ተገቢ ስርዓት ስለሌላቸው እንደሆነ በአዲስ አበባ እየተካሄደ ባለው የዓለም የሜትሮሎጂ ድርጅት 18ኛው የአፍሪካ ጉባኤ ላይ ተገልጿል። የተፈጥሮ አደጋ የቅድመ ማስጠንቀቂያ ስርዓታቸው ደካማ መሆን ሀገራቱን ለተለያዩ አደጋዎች እያጋለጣቸው እንደሆነ የኢትዮጵያ ሜትሮሎጂ ኢንስቲትዩት ዳይሬክተር ጀነራል አቶ ፈጠነ ተሾመ ለጋዜጠኞች ተናግረዋል። በዚህ ጉባኤ የዓለም ሜትሮሎጂ ድርጅት የታዳጊ ሀገራትን የቅድመ ማስጠንቀቂያ ስርዓት ለማዘመን የሚያግዝ በጀት መመደቡንም ገልጿል።
አፍሪካ በተለይም የአፍሪካ ቀንድና በተለይ የሰብሳሃራን ሀገራት በሙሉ አፍሪካ በብዛት ልንለው እንችላለን፣ በአንድ ወቅት በድርቅ የሚቀጡበት በሌላ ወቅት ደግሞ በጎርፍ ክስተት የሚጠቁበት ሁኔታ ነው አለው። ስለዚህ የቅድመ ማስጠንቀቂያ ስርዓቱን ለሁሉም ተደራሽ ማድረግ ያስፈልጋል ማለት ነው። ስለዚህ አንዱ ዋና በሃይ ሌቨል ደረጃ ወይም በዚህ በከፍተኛ አመራር ደረጃ ውይይት ሲደረግበት የነበረው የቅድመ ማስጠንቀቂያ ስርዓቱን ለሁሉም ተደራሽ ማድረግ የሚል ነው። እያንዳንዱ የትኛውም ሀገር ወደኋላ መቅረት የለበትም በሚለው ፕሪንሲፕል ላይ ውይይት የተደረገና መግባባት ላይ የተደረሰበት ሁኔታ ነው ያለው። ስለዚህ ቅድመ ማስጠንቀቂያውን ተደራሽ ማድረግ አንዱ ሞቶ ሆኖ ለየት ብሎ የወጣ ነው። ሁለተኛው የሜትሮሎጂ ምልከታ ስርዓቱን የማጠናከር ነው። ዲጂታይዝድ ከወቅቱ ከአዲሱ ተለምዶ ጋር የተጣጣመ እንዲሆን ማድረግ፣ የተለያዩ የሜትሮሎጂ መረጃዎችን አሰጣጡን ሊያሳልጡ የሚችሉ ዘመናዊ የአይቲ ቴክኖሎጂዎችን በመጠቀም ተደራሽ የማድረግ ስራዎች ናቸው። እነዚህን ተግባራዊ ለማድረግ የሪሶርስ ሞቢላይዜሽን ወይም ሀብት የማፈላለግ ጉዳይ ያስፈልጋሉ። በዚህ ጉዳይ ላይ የዓለም ሜትሮሎጂ ድርጅት ለዚህ የሚያስፈልገውን የሲስተማቲክ ኦብዘርቬሽን ፋሲሊቲ ፈንድ ተብሎ በሚጠራው መርሃ ግብር ለአፍሪካ ሀገራት ወደ 1.5 ቢሊዮን ዶላር አጽድቋል።
ከዓለም የሜትሮሎጂ ድርጅት አባል ሀገራት ውስጥ ግማሽ ያህሉ በትክክል የሚሰራ የቅድመ ማስጠንቀቂያ ስርዓት የላቸውም ያሉት የድርጅቱ ዋና ጸሐፊ ፔትሪ ታላስ በድርጅቱ ለታዳጊ ሀገራት የተመደበው በጀት ለዚህ ስርዓት ማጠናከሪያ እንደሚውል አብራርቷል። የበጀቱ ተጠቃሚ የሚሆኑት ሀገራት በሂደት እንደሚለዩም ዋና ጸሐፊው አመልክቷል።
በዚህ ማዕቀፍ ታሳቢ የምናደርገው 6 ታዳጊ ሀገራትን ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ በዚህ በጀት የሚጠቀሙትን ሀገራት ዝርዝር በቅርቡ ይገልጻሉ። እኛም በዚህ ማዕቀፍ ውስጥ መካተት ያለባቸውን ሀገራት ዝርዝር አዘጋጅተን ሰጥተናቸዋል። ግማሾቹ ሀገራት ከአፍሪካ ናቸው።
List of countries and half of those countries are African.
አቶ ተሾመ መፈጠነ ደግሞ የአፍሪካ ሀገራት በዚህ ዘርፍ የአቅም ግንባታ ያስፈልጋቸዋል ይላሉ።
እንደ ትልቅ ክፍተት የምታየው የሀገራት የመተንበያ አቅም ከቦታ ቦታ ይለያያል፣ ከሀገር ሀገር ይለያያል። ስለዚህ አንዱ ቻሌንጅ የባለሙያዎች አቅም መገንባት አለበት። ዘመናዊ የሜትሮሎጂ መረጃ መሰብሰቢያ መሳሪያዎች ተደራሽ መሆን ይኖርባቸዋል። የአየር ሁኔታ መከታተያ ራዳርን ጨምሮ የአየር ሁኔታ መከታተያ አውቶማቲክ ወይም ሰው አልባ የሜትሮሎጂ መረጃ መሰብሰቢያ ጣቢያዎች ጭምር መጠናከር ይኖርባቸዋል። ሰው ላይ ይህንን ሁሉ ደግሞ አሟጦ የሚሰራው የሰው ኃይል በረዥም እና በአጭር ስልጠናዎች መገንባት ይኖርባቸዋል ማለት ነው። ለዚህ የዓለም ሜትሮሎጂ ድርጅት የተለያዩ ፌሎሺፖችን በመክፈት የስልጠና እድሎችንም ጭምር እየሰጠ ያለበት ሁኔታ አለ። ሌሎች ሀገራትም ተጠናክረው እየሄዱበት ነው።
በጉባኤው ላይ ንግግር ያሰሙት የኢትዮጵያ የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ኢተፋ በበኩላቸው የአፍሪካ ቀንድ በድርቅና በጎርፍ በእጅጉ እየተጠቃ እንደሚገኝ ገልጸዋል።
We have witnessed the fifth consecutive drought in southern and southeastern Ethiopia and in the adjoining neighbors countries of Horn of Africa.
በደቡብና በደቡብ ምስራቅ ኢትዮጵያ እንዲሁም በሚያጎራብቱን የአፍሪካ ቀንድ ሀገራት ለአምስት ተከታታይ ወቅቶች ድርቅ አጋጥሞናል። በዚህ ችግር ምክንያት ለገጠሩ ማህበረሰብ የህይወት መሰረት የሆኑ በሚሊዮኖች የሚቆጠሩ የቤት እንስሳት አልቀዋል። በሌላ በኩል ባሳለፍነው ዋናው የዝናብ ወቅት በሰሜንና በሰሜን ምስራቅ የአገሪቱ አካባቢዎች የብዙዎች የኑሮ ሁኔታ ተመሰቃቅሏል። በሌሎችም የአገሪቱ አካባቢዎች የሚያጋጥሙ መሰል የተፈጥሮ አደጋዎች በሚሊዮኖች ህይወት ላይ አሉታዊ ተጽዕኖ እያሳደሩ እንደሆኑ ገነዘባለሁ። የዚህ ችግር መፍትሄው የመቋቋም አቅምን መገንባት ነው።
በአፍሪካ ቀንድ ያጋጠመው አስከፊ ድርቅ ከሁለት ሚሊዮን በላይ ህዝብ ማፈናቀሉንና 2.7 ሚሊዮን ተማሪዎች ከትምህርት ገበታቸው እንዲርቁ ማድረጉን የዩኒሴፍ ሪፖርት አመላክቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዝግጅታችን አሁንም እንደቀጠለ ነው። ተከታዩ ደግሞ ባህልና ማህበረሰብ ነው። ወደ ደም አፋሳሽ የብሔር ግጭቶች በሚያድጉ ማህበረሰባዊ ፍትጊያዎች ለረጅም ጊዜ በተፈተነችው ኢትዮጵያ ከፍተኛ የህዝብ ቁጥር ያላቸው የሀገሪቱ ብሔሮች ማለትም የአማራና የኦሮሞ ብሔር ተወላጆች ከሰሞኑ ባህላዊ የግጭት አፈታት ሂደትን የሚያሳይ ሙዚቃዊ ድራማ ለእይታ አቅርበዋል። ማያ ምስክር ከአዳማ የላከችውን ዘገባ ሀብታሙ ስዩም እንደሚከተል ያቀርበዋል።
ከአመት በፊት ብርቱካን ታደሰ በኢትዮጵያ ፌዴራል መንግሥትና በትግራይ ኃይሎች መካከል በነበረው ጦርነት ምክንያት በተወዛዋዥነት ተሰራበት ከነበረው የትውልድ ስፍራዋ የአማራ ክልሏ ወሎ ሸሽታለች። በህዳር ወር የሰላም ስምምነት ላይ ከተደረሰ ወዲህ ግን ብርቱካን ወደ ውዝዋዜ ሙያዋ ከመመለሷ በተጨማሪ ተሰጥኦዋን በመጠቀም በሀገሪቱ ባሉት ሁለት ትልልቅ ብሔሮች ማለትም በኦሮሞና አማራ ብሔሮች ዘንድ ባህላዊ የግጭት አፈታት ስርዓት እንዴት እንደሚከወን በመድረክ ላይ በማሳየት ላይ ትገኛለች።
አበጋር በሰሜን ወሎ ብቻ የሚፈታ ነው እንጂ ሀገራዊ አይደለም። ግን በሀገራችን ዘንድ የመጣ ስለነበረ ይሄን አበጋር እንትን አላለም። ግን ጦርነቱ በጣም አስከፊ ነበር። ለምሳሌ እኔ ከመርሳ ደብረ ብርሃን ነው ተሰድጄ ስኖር የነበረው። ደብረ ብርሃን ላይ ነበር በእግሬ ተጉዤ 4 ወር ደብረ ብርሃን ሰው ቤት ኑሬ ያለሁ በችግሩ ምክንያት ማለት እና በጣም ከባድ ነው።
በዚህ ትርኢት ውስጥ ተሳታፊ የሆኑት ተዋናያን ለተመልካቾች በማሳየት ላይ የሚገኙት አበጋር የተባለውን የአማራ ብሔር ጠብ ማድረቂያ የግጭት አፈታት ባህል ነው። በአበጋር ባህል መሰረት ሽማግሌዎችና ሴቶች ጥፋተኞችን ወክለው ይቅርታን ይለምናሉ። የወሎ ሀብሩ ወረዳ የኮሚኒኬሽን ቢሮ ባልደረባ የሆኑት አቶ ተስፋውን አሰፋ ባህሉ ተጨማሪ ደም መፋሰስን ለማስቀረት ያለውን ኃይል ሲያስረዱ፣
አሁን ራሱ መንግስት እንደዚህ ሰላም ማስፈን ባቃተበት ሰዓት ማለት ነው ሰው እየተዳኘ ያለው በአበጋር የእርቅ ስነ ስርዓት ነው። በቃ እጅግ በርካታ የሆኑ መገዳደሎች እኛ ጋር ይፈጠራሉ። በርካታ የሆኑ መገዳደሎች አበጋሮች ሄደው ከሰፈሩ ግን በቃ አለቀ።
የኦሮሞ ተዋናዮች በበኩላቸው በባህላዊው የገዳ ስርዓት መሰረት ሴቶች የሲንቄን በትር ጨብጠው የእድሜ ባለጸጎች ለግጭቶች እልባት እንዲሰጡ ጥሪ የሚያቀርቡበትን ስርዓት ለእይታ አቅርበዋል። አቶ ዲማ በራ የስንቄ ድራማ መራሂ ትርኢት ወይንም አዘጋጅ ናቸው።
ሌላው ሰውዬ ሊበደል አይችልም። ስለዚህ ይህን በእነሱ እምነት ቱፍታ ካደረገ ይቅርታ ነው። ይቅር ተባብለው ቶፕቶ ብሎ እንግዲህ ቶፍታ ማለት ራሱ የሚያደርገው አካሄድ አለ፣ ፕሮሰስ አለ። ያንን ነገር ቶፍታ ካደረገ በኋላ በቃ ዘመዳሞች ናቸው።
የሲንቄን ብትር ወይንም ዱላን በሚስትነት ዘመኗ መብቷን ታስከብር ዘንድ እናት ለሴት ልጇ በሰርጓ ቀን የምታበረክተው ነው። መኪያ ጀማል የኦሮሞ ባህል ማዕከል ኃላፊ ናቸው። የሲንቄን ባህላዊ ፋይዳ ያስረዳሉ።
በተለይ አሁን እንደ ሀገራችን ያሉ በአሁን ሰዓት የተከሰተ ግጭት አስመልክቶ በተለያዩ ቦታ በሲንቄ ባህል ትልቅ ስራ እየተሰራ ነው። ሲንቄ ባህል ብቻም ሳይሆን የገዳ ስርዓትን ተጠቅመው ገዳና ሲንቄ አይለይም ባይ ሁለቱ አንድ ላይ ተጣምረው ሰላምን ለማውረድ በኦሮሚያ ክልል ብቻ ሳይሆን በሌሎች ክልሎችም ቦታ እየሄዱ ከክልልም ባሽ
እንዲህ ያሉት ባህላዊ የግጭት መፍቻ መንገዶች ለሰላም ቁልፍ ሚና እንዳላቸው የሚናገሩት ደግሞ አንጋፋው የኪነ ጥበብ ሰው ይፍሩ ጎበና ናቸው።
ለምንድን ነው ብንል ከህዝብ ነው የሚመነጨው፣ ወደ ህዝብ ነው የሚሰጠው።
ከታዳሚዎች መካከል የሚገኙት የኢትዮጵያ ወጣቶች በዚህ የተስማሙ ይመስላል።
የባህልና ማህበረሰብ ዝግጅታችንን ነበር የተከታተላችሁት። አሁን ደግሞ ወደ ሳምንታዊው የቴክኖሎጂ ቅንብር እንለፍ። በውሃ ውስጥ የመስራት አዳጋችነትን እያሸነፉ የመጡት የውሃ ውስጥ ድሮኖች ዛሬ የድሮን አፍቃሪያን ተመራማሪዎችና የህዝባዊ ተቋማት ዝግጁ ሆነዋል። ጂኒያ ዳሎት የዘገበችውን ግርማ ደገፋ እንደሚከተለው ተርጉሞ አቀርቦታል።
ጄዝዊት ሮቦቲክስ በሳክራሜንቶ ካሊፎርኒያ የሚገኝ አንድ የሁለተኛ ደረጃ ትምህርት ቤት የሮቦት ስራዎች ቡድን ሲሆን አሁን ከአስር ዓመታት በላይ ለሚሆን ጊዜ በርቀት የሚሰሩ ወይም ሪሞት ተሽከርካሪዎችን ንድፍ ሲያወጣና ሲያበጅ ቆይቷል። እጀታዎቹን ራሳችንን የሰራ ነው። ካሜራዎቹን፣ የተንሳፋፊነት መቆጣጠሪያውን ጭምር። ጄዝዊት ሮቦቲክስ ሎንግ ቢች ካሊፎርኒያ ውስጥ በቅርቡ በተካሄደ ውድድር ላይ የሰራውን የውሃ ውስጥ ድሮን ለእይታ አቅርቦ ነበር። ማናቲ ተብሎ የሚጠራው ይህ የውሃ ውስጥ ድሮን ጥንት የሰጠሙ መርከቦችን ስፍራ ለመለየት ወይም ስነ አካባቢያዊ ፕሮጀክቶች ላይ ሊሰራ ይችላል። በ1915 ዓ.ም የሰጠመው ዘ ኢንዱራንስ መርከብ በርቀት በሚቆጣጠሩት ተሽከርካሪ መገኘቱ ብዙዎችን ያስደመመ ነበረ። ያ ስራ ወደ 10 ሚሊዮን ዶላርስ ግድም አስወጥቷል። በርቀት የሚቆጣጠሯቸው ተሽከርካሪዎች በተጠቃሚዎች ዘንድ ያላቸው ተቀባይነት ዝግ ያለ ነበር። በርካታ ትንንሽ ጀማሪ ኩባንያዎች ድሮኖች በውሃ ውስጥ በተሻለ ሁኔታ እንዲሰሩና ወጪውንም ለመቀነስ የሚያስችሉ የንድፍ ለውጦችን በማድረግ እንዲሁም ቴክኖሎጂን እየጨማመሩባቸው ነው። ሎስ አንጀለስ ውስጥ የሚገኘው ብሉ ሮቦቲክስ ለምሳሌ ውሃ በማያስገባ የድሮን መለዋወጫ አካል ላይ እየሰራ ነው። እንደዚህ የድሮኑን አቅጣጫ በሚያስተካክል መዘወሪያ ባለ አካል ላይ። ሌሎችንም የሙቀት መጠንን፣ ግፊትና ጥልቀትን የሚለኩ ሴንሰሮችን ወይም ማዳመጫዎች ጨማምሯል። ሞተሩን ከውሃ ለመከላከል ከመሞከር ይልቅ ለምን ውሃ የማያስገባ ሞተር አንሰራም? ይሄ ነው ዋናው ፈጠራ እዚህ ጋር። እነዚህ አዳዲስ የውሃ ውስጥ ድሮኖች በጣም ጥልቅ ወደሆነው ባህር ዘልቀው መግባት አይችሉም። ነገር ግን ለሰው አስጊ በሆኑ ሁኔታዎች ውስጥ በማገልገል ላይ ናቸው ይላሉ የውቅያኖስ ቴክኖሎጂ ባለሙያው ፍሪትስ። ማንም ሰው ወይም ተጓዥና አሳሽ ለመሆን ለሚፈልግ ሰው በዙሪያው ምን እየተከናወነ እንደሆነ ለመረዳት መቻል በጣም አስፈላጊ ነገር ነው። ከአየር ላይ ድሮኖች በተለየ ቴክኖሎጂው ገና የውሃ ውስጥ መገናኛን ችግር አልፈታም። ለአሁኑ እነዚህን ድሮኖች የሚቆጣጠሩት በገመድ ነው፣ ልጓም ማለት ነው።
ለምሽቱ ያዝናቸው ዝግጅቶች እነዚህ ነበሩ። ዝግጅቶቻችንን በዚሁ አጠናቀናል። በማቀናበር አብራን ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱት መላው የአሜሪካ ድምጽ ባልደረቦች ጋር በመሆን ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩኝ። በነገ በሌሎች ዝግጅቶች በሌሎች ቅንብሮች ተመልሰን እንገናኛለን። ለዛሬ ሰላም እደሩ። Thank you.